የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ አርብ ነሐሴ 3 2011 ነው። አብራችሁን ከመሻችሁ ከመሰማችሁ ጥንቅሮች መካከል
በምዕራብ ሐረርጌ ዞን በትላንትናው ዕለት የተፈጸመው ግድያ የታጠቁ ግለሰቦች ጥቃት እንጂ የአፋርና ኦሮሞ ሕዝብ ግጭት አይደለም ተባለ።
እስካሁን ያው ድንገተኛ ክስተት ስለሆነ መስፍን ይሄን ነው ማለት አይቻልም። ያው እያጠኑን ያሉት ጉዳይ ነው።
የምዕራብ ሐረርጌ ዞን የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ፈቃዱ ሚሊዮን ናቸው። ሰማችኋቸው። በደቡብ አፍሪካ ትናንት ኢትዮጵያን እየታሰሩ ስለመሆናቸው ነግረናችሁ ነበር። ዛሬ ተጨማሪ ዘገባ አለ።
ጉዳዩን በቅርብ መከታተል ተጀምሮ የቆሰሉ ኢትዮጵያውያን፣ ህጋዊነት ያላቸው በሀገሪቱ ህግ መሰረት ተንቀሳቀሱ የነበሩትን ከእስር ማስፈታት የተቻለ መሆኑን
የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው ናቸው።
እኒህና ሌሎች ዘገባዎች በተከታታይ ይደመጣሉ። ከሁሉ በፊት ግን አጫጭር ዜናዎች ይሰማሉ። ለሚከተሉ ይቀርቡ።
ከዜናው ጋር ሀብታሙ ስዩምና ኤደን ገረመው አብረናችሁን ቆያለን። ዓለም አቀፍ ንቅናቄ ለትግራይ ተወላጆች የፖለቲካ እስረኞች የተባለ ንቅናቄ በዛሬው ዕለት ተቋቋመ። ከንቅናቄው አስተባባሪዎች አንዱ የሆኑት አቶ ጸጋይ ገብረ መድህን የትግራይ ተወላጅ የሆኑ እስረኞች ከእስር እንዲወጡና ስለ እነሱ እየተሰራጨ ያለው እውነት ያልሆነን መረጃ ለማስተካከል የሚሰራ ንቅናቄ መሆኑን በዛሬው ዕለት በሰጡት መግለጫ ተናግረዋል። ከ1500 በላይ የትግራይ ተወላጆች በማንነታቸውና በፖለቲካ ምክንያት እንዲሁም በውሸት ትርክት ታስረዋል ብለዋል። ዘገባውን ያደረሰን ሙልጌታ ጽብሃ ከመቀሌ ነው።
የሶማሌ ብሔራዊ ክልላዊ መንግስት የቀድሞ ፕሬዚዳንት ጉዳያቸውን የሚመረምረው ፍርድ ቤት ነጻም ገለልተኛም አይደለም ሲሉ ተናግረዋል። ፍርድ ቤቱ በበኩሉ ነጻና ገለልተኛ እንደሆነ ገልጾላቸዋል። ከዚህ በኋላ ጠበቆቻቸውን እንዳሰናበቱና እንደማይከራከሩ ቢገልጹም ፍርድ ቤቱ ተለዋሽ ቀጠሮ ሰጥቷል። ዘገባው የመለስካቸው አማህ ነው።
የሶማሊያ መንግስት በተናገረው መሰረት በቅርቡ የመቃድሹን ከንቲባን ህይወት ያጠፋውን ፍንዳታ የፈጸመችው በሌላ ሴት የተመራች አይነ ስውር ሴት ነች። የሶማሊያ መንግስት ዛሬ ያወጣው መግለጫ ሁለቱ ሴቶች ተገቢ የማጣሪያ ሂደት ሳይደረግባቸው በከተማይቱ የመንግስት መስሪያ ቤት ተቀጥረው ይሰሩ እንደነበረ ገልጿል። ሁለቱ ሴቶች በሀገሪቱ በአሸባሪዎች ቁጥጥር ስር ባሉት ቦታዎች ለመዘዋወር በአንድ ወር ውስጥ በተከታታይ እረፍት ወስደው እንደነበረ መግለጫው ጠቁሟል። አልሸባብ እንደ አውሮፓውያን አቆጣጠር ባለፈው ሐምሌ 24 ቀን ለፈጸመው ፍንዳታ ኃላፊነት መውሰዱ ይታወሳል። የሞቃዲሾ ከንቲባ አብድርሃይማን ኡመር ኦስማንን ያካተቱ ሌሎች አስተዳደራዊ ባለስልጣናት ያሉባቸው 8 ሰዎች በፍንዳታው ተገድለዋል። ከንቲባው በፍንዳታው ቆስለው ኳታር ሲታከሙ ከቆዩ በኋላ ባለፈው ሳምንት ሐሙስ ማረፋቸው ይታወቃል። ለአሜሪካ ድምጽ ያለው የሶማሊኛ አገልግሎት በዘገበው መሰረት ሁለቱ ሴቶች በከተማው አስተዳደር ለመቀጠር ሲሉም የሐሰት ስም ተጠቅመው ነበር።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የብሔራዊ ስልል አገልግሎት ምክትል ስራ አስኪያጅ ሱ ጎርደን ትናንት ማታ ያቀረቡትን የስንብት ደብዳቤ ተቀብለዋል። የአገልግሎቱ ስራ አስኪያጅ ዳን ኮትስ ስራውን እንደሚለቁ ለፕሬዚዳንቱ ካስታወቁ 2 ሳምንት ባልሞላ ጊዜ ውስጥ ነው ጎርደን ስንብት የጠየቁት። ሱ ጎርደን ትላንት የሙያ ልቀት ያላቸው ሰው ናቸው። ረጅምና የላቀ የሥራ ልምድ አላቸው። ለእሳቸው ትልቅ አክብሮት አለኝ ሲሉ ፕሬዚዳንት ትራምፕ በትዊተር ገልጸዋል።
አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ ፕሮግራሞች ጋር አብራችሁን ቆዩ።
ከጋቢና ቪኦኤ ጋር ናችሁ። ሀብታሙ ስዩምና
ኤደን ገረመው
አብራችሁን ከአድማስ ተሻገሩ እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ዝርዝር ዘገባዎች ወደሚደመጡበት ሰዓታችን ላይ ደርሰናል። በምዕራብ ሐረርጌ ዞን በትናንት ዕለት የተፈጸመው ግድያ የታጠቁ ግለሰቦች ጥቃት እንጂ በአፋርና ኦሮሞ ሕዝብ መካከል የተፈጠረ ግጭት አይደለም ተባለ። የሁለቱ ክልል አመራሮች ወንጀለኞቹን ለመያዝና አካባቢውን ለማረጋጋት በጋራ እየሰራ ነው ብለዋል። አዲስ ቸኮል ዝርዝር አለው።
በትላንትና ሁለት ጠዋት ታጣቂዎች በምዕራብ ሐረርጌ ዞን ጉምቢ ቦርደዴ ወረዳ ድንገት ባደረሱት ጥቃት 7 ሰዎች ሞቶ 3 ሰዎች መቁሰላቸውን የኦሮሚያ መንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቆ ነበር። አሁን አካባቢው የተረጋጋ እንደሆነ ጭሮ ከተማ የሚገኙት የምዕራብ ሐረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ፈቃዱ ሚሊዮን በተለይ ለቪዮ አስታውቀዋል።
ያው አካባቢው የተረጋጋ ነው ያለው። አዎ ሰላማዊ ነው። ያው መንገድም እንቅስቃሴ ላይ ነው ያለው። ያው ህዝቡ እነዛ ጥፋት ያጠፉት አካላት እንዲጠይቅ አመልክቷል። መከላከያና የፌደራል ፖሊስ እና ሌሎች የሁለቱ ክልል አመራራም በዛዙ በጋዙራ እየሰሩ ነው።
የአፋርና ኦሮሚያ ክልል ማለት ነው?
እስካሁን የተለየ ክስተት የለም። ዛሬ
ምንድን ነው ግን መንስኤው አሉ?
እስካሁን ያው ድንገተኛ ክስተት ስለሆነ መንስኤውን ይህን ነው ማለት አይቻልም። ያው እያጠኑ ነው ያሉት ጉዳይ ነው።
የኦሮሚያ ጸጥታ ጉዳዮች ቢሮ ኃላፊው ኮሎኔል አበበ ገረሱ ጥቃት አድራሾችን ለመያዝ የተቀናጀ ስራ እየተሰራ መሆኑን ገልጸው የጥቃት አድራሾቹ ማንነት ግን እንዳልታወቀ ተናግረዋል።
ምንም ብዙ የብሔሮች ወይም የሁለቱ ብሔር ግጭት አልነበረም። ዝም ብሎ በተለያየ ሁኔታ ተቀናጅተው የገቡ ሰዎች ናቸው ይህን ነገር የፈጸሙት።
እና አሁን ጥፋተኞችን ለመያዝ ጥረት እያደረጋችሁ ነው? ከክልሉ ጋር ከአፋር ክልል ጋር በጋራ እየሰራችሁ ነው?
የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካልዮታ በበኩላቸው ግጭቱ የህዝብ ለህዝብ ሳይሆን ተራ አርብቶ አደሮች ግጭት መሆኑን ገልጸው ጥቃት አድራሾችን ለመያዝም ክልላቸው ከኦሮሚያ ክልልና የፌዴራል ጸጥታ አካላት ጋር ተቀናጅቶ እየሰራ ነው ብለዋል።
ጊዜያዊ የዕለታዊ ግጭት ነው እንጂ በጋራ የሚኖር የአርብቶ አደር ማህበረሰብ ነው። ተመቶ ጥሩም ክፉም በጋራ ኦሮሚያ ሰደግ አርብቶ አደር ማህበረሰብ እንደመሆናቸው መጠን የዕለታዊ የሆነ ግጭት ነው። ከዛ የዘለለ ነገርም ስላልሆነ ያሉትንም ችግሮች ደግሞ በጋራ ለመፍታት ጥረቶች እየተደረገ ነው።
አሁን በምን ሁኔታ ነው የሚገኘው አካባቢው?
አካባቢው በቃ አሁን ሰላም፣ የመከላከያ ኃይልም አካባቢው ገብቶ የማረጋጋት ስራ ሰርተዋል። ስለዚህ የመከላከያ ኃይልም እዛው አለ። የሚመለከታቸውም አካላት ደግሞ በጋራ ሆኖ ችግሩን ሰላማዊ በሆነ መንገድ ለመፍታትና ሁለቱም አብሮ የነበሩ ህዝቦች አሁንም በጋራ ሰላማዊ በሆነ መንገድ አብሮ እንዲቀጥሉ ለማድረግ የተለያዩ ስራዎች እየተሰሩ ስለሆነ ሰላማዊ በሆነ ጉዳዮች ላይ በጋራ እየተሰራ ነው።
ጥቃት አድራሾቹን ለመያዝ ጥረት እያደረጋችሁ ነው?
ጥቃት አድራሾች ተለይተው ያው የሚያዙበት ሂደቶች ይኖራሉ። ያ የመጣራት ስራ ይሰራል ማለት ነው። እና በሁለቱም በኩል ችግር ፈጣሪዎች ጊዜያዊ የዕለታዊ የሆነ ችግር ስለሆነ ነገሮች ደግሞ ወደ ሌላ አቅጣጫ ዞሮ ያልሆነ ውስጥ እንዳይገባ በጋራ ሰፊ ስራዎች እየተሰራ ነው። ከህግ በላይ የሚሆን ነገር ስለሌለ ጥቃት አድራሾችም ሆነ ሌላ ተምክሰን የሚያስበ ካላቶች ካለ እነሱም ህጋዊ ንግድ እንዲገኝ ስራ ይሰራል ማለት ነው።
በትላንትና ሁለት ጠዋት በቦርደዴ ወረዳ የተፈጸመውን ጥቃት ተከትሎ ወደ ምስራቅ ኢትዮጵያ የሚወስደው መንገድ ለተወሰኑ ሰዓታት ተዘግቶ እንደነበረ የአይን እማኞች ገልጸው ትላንት ከሰዓት ጀምሮ ግን መንገዱ ተከፍቷል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ሸኮል ከድሬዳዋ።
አድማጮች፣ ጋቢና ቪኦኤ ነው እየሰማችሁ ያላችሁት። በትላንትናው ዕለት ዘገባ አድርሰናችሁ ነበረ፣ በደቡብ አፍሪካ ስላሉ ኢትዮጵያውያንና ኤርትራውያን። እንግዲህ በዛሬው ደግሞ በደቡብ አፍሪካ ጆሀንስበርግ ውስጥ ታስረው የነበሩት ኢትዮጵያውያን ፕሪቶሪያ በሚገኘው የኢትዮጵያ ኤምባሲ ባደረገው ጥረት የተወሰኑት እየተለቀቁ መሆኑን ነጋዴዎች ገለጹ። ነገር ግን የተወረሰባቸው ንብረት መጠን ብዙ በመሆኑ ከፍተኛ እገዛ እንደሚፈልጉም ተናግረዋል።
የኢትዮጵያ የውጭ ጉዳይ ሚኒስትር በበኩሉ በደቡብ አፍሪካ ያለው ኤምባሲው ከፍተኛ ጥረት እያደረገ መሆኑንና ይህንኑም እንደሚቀጥል አስታውቀዋል። ጽዮን ግርማ በዚህ ጉዳይ ላይ ዝርዝር አላት።
ደቡብ አፍሪካ ጆሃንስበርግ ውስጥ ኢትዮጵያውያን በሚበዙበትና ጂፒ በተሰኘው የንግድ ቦታ ላይ ፖሊስ የተሳሳተ የንግድ ምልክት የለጠፉ ሐሰተኛ ምርቶችን ለገበያ ያቀርባሉ ባላቸው አፍሪካውያን ነጋዴዎች ላይ በወሰደው እርምጃ ታስረው የነበሩት ኢትዮጵያውያን እየተፈቱ መሆኑን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው ደቡብ አፍሪካ ከሚገኘው የኢትዮጵያ ኤምባሲ ዛሬ አገኘ ነው ያሉትን መረጃ ለአሜሪካ ድምጽ አካፍለዋል።
በደቡብ አፍሪካ ጆሃንስበርግ ከተማዊ ንግድ መመከር ጆሃንስበርግ ሴንትራል ቢዝነስ ዲስትሪክት የሚሉት አካባቢ የንግድ ኤሪያ ነው። እዛ ኢትዮጵያውያንን ጨምሮ የሌሎችም ውጭ ሀገር ዜጎች በብዛት የሚገኙበት የንግድ አካባቢ ነው። እዛ አካባቢ የደቡብ አፍሪካ ጸጥታ መዋቅር ከገኖችን አካላት አስተባብሮ በዚህ በንግድ መካከል ስፍራ አካባቢ በመግባት ሰፊ የፍተሻና የብርበራ አይነት ኦፐሬሽኖች መካሄዳቸው ነው። በዛ ሂደት ኢትዮጵያውያንን ጨምሮ ሌሎችም የውጭ ሀገር ዜጎችን በቁጥጥር ስር መዋላቸው መረጃ የደረሰን። ይህ ሁኔታ እንደተከሰተ እዛ የሚገኘው ኢትዮጵያ ኤምባሲ እንዲሁም እዛ ኢትዮጵያውያኖች በጋራ ያቋቋሙት ኮሚኒቲ በጋራ እንዲሁም ሌሎች የደቡብ አፍሪካ ተቋማትን በማስተባበር ጉዳዩን በቅርብ መከታተል ተጀምሮ የተወሰኑ ኢትዮጵያውያን ህጋዊነት ያላቸው በሀገሪቱ ህግ መሰረት ተንቀሳቀሱ የነበሩትን ከእስር ለማስፈታት የተቻለ መሆኑን ሌሎች ደግሞ ከደቡብ አፍሪካ ሕግ አስከባሪ አካላት ጋር እንደዚሁም ሌሎች አካላት ጋር ውይይት በማድረግ በቁጥጥር ስር የዋሉት ዜጎች የሕግ አካሄድ እንዲከበር በማጣራት ሂደት ውስጥም አላስፈላጊ መጥፋት እንዳይከሰት የፍርድ ሂደትም ሲጀመር በተባጣ ክትትል እንዲደረግ እንደዚህ የመሳሰሉ ስራዎች መሰረታቸውን
ትላንት ማምሻውንና ዛሬ እየተለቀቁ መሆኑን አቶ ነቢያት ገልጸው ቁጥሩ በየሰዓቱ እየተቀያየረ እንደሚገኝም አስታውሰው አሁን ባላቸው መረጃ 150 ኢትዮጵያውያን በእስር ላይ እንዳሉና እነዚህንም ለማስፈታት እንደዚሁም አጠቃላይ ህጋዊ ሁኔታዎችን ለመከታተል ኤምባሲው እየሰራ እንደሆነ ተናግረዋል። በሌላ በኩል በዚሁ አካባቢ በንግድ ስራ ላይ የተሰማሩና በአሁኑ ሰዓት ኢትዮጵያውያኑን በተመለከተ ሀገር ውስጥ በሚገኘው በደቡብ አፍሪካ የቴሌቪዥን ጣቢያዎች እየቀረቡ ማብራሪያን በመስጠት ላይ የሚገኙት አቶ ታደሰ የማነ ኢትዮጵያውያኖች እየተፈቱ መሆኑን ኤምባሲውም እገዛ ያደረገ መሆኑን ለአሜሪካ ድምጽ ተናግረዋል።
የኢትዮጵያ አምባሳደር በደቡብ አፍሪካ ከሌላው ጊዜ በተለየ ሁኔታ አምባሳደሩን ዛሬ ይዘው የታሰሩበት ፖሊስ ስቴሽን በመገኘት ከስቴሽን ኮማንደሩ ጋር ከፖሊስ ስቴሽን አዛዥ ጋር በመሆን በተለያዩ ኢትዮጵያንና የተለያዩ የሚገ ሰዎች ጋር በመሆን የአፍሪካን ዳያስፖራ ፎረም ሰዎች እና የህዱ ማህበረሰብ የተወጣጡ ሰዎች ሂደው አይተዋቸው ያለውን ሁኔታ በየሀገር ሆም አፌር ወረቀቶቻቸው እንትን እየታዩ እና ህጋዊ መሆናቸው እየታየ በፍነት የተለቀቁበት ሁኔታ ሊፈጠር ያለው እስካሁን በቁጥር ማስቀመጥ ባይቻል ከመቶ ምናምን በላይ የሚሆኑን ተለቀዋል። ኤግዛክት ነምበር ባይታወቅም ማለት ነው።
በትላንትና ሁለት ባስደመጥናችሁ ዘገባ 600 የሚደርሱ አጠቃላይ አፍሪካውያን ኤርትራውያንንም የሚጨምር ቁጥር በእስር ላይ እንደነበሩ እና ከትላንት በስቲያ በተደረገ ፍተሻም ንብረታቸው መወሰዱን መዘገባችን ይታወሳል። አቶ ታደሰ የማነ እንደሚሉት ከነዚህ 9 ትላልቅ በቦታው የሚገኙ ሱቆች ውስጥ የተወሰዱት አጠቃላይ ንብረቶች ከ2.5 ሚሊዮን የደቡብ አፍሪካ ራንድ በላይ እንደሚበልጥና ይህ ገንዘብ ደግሞ ነጋዴዎቹን በእጅጉ የሚጎዳ በመሆኑ ንብረቱ ካልተመለሰ ሱቆቹን ከፍቶ ወደ ስራ መሰማራት ከባድ በመሆኑ ሱቆችን ዘግተው እንደሚገኙ ገልጸዋል። ይህንኑ ሐሳባቸውንም ለኤምባሲው ተናግረው በዛሬው ዕለት ከደቡብ አፍሪካ መንግስት ጋር ውይይት የተደረገ መሆኑን ጠቁመውናል።
ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርበው መሰናዶ ነው በመስማት ላይ የምትገኙት። ለዛሬ የዘጋቢዎች መስኮት ዝግጅታችን የሚደመጠው የፀሐይ ዳምጠው ዘገባ ነው። አንድ ወጣት እንግዳ ይዛለች። ከኢትዮጵያ አየር መንገድ ሰራተኝነት 1.5 ሚሊዮን ብር ገቢ ወዳስገኘለት ችግኝ ተከላ የተሰማራ ወጣት ነው። ዘገባው እንደሚከተለው ይደመጣል።
የኢትዮጵያ አየር መንገድ ሰራተኛ የነበረው ዝናቡ ታከለ ያንን ስራውን ትቶ ኑሮውን በሰበታና ኦሎንኮሚ ከተማ የኦዳን ችግኝ በማፍላትና በማከፋፈል ላይ የመሰረተ ወጣት ነው። በዚህ የክረምት ወቅት ብቻ ለሽያጭ ካቀረባቸው 30,000 ችግኞች 1,500,000 ብር ገቢ ያገኘው ወጣት ዝናቡ ስራና የገቢ ምንጭ ከመፍጠሩም በተጨማሪ ኦዳን የማስተዋወቅ አላማም ሰንቆ እየተንቀሳቀሰ ያለ ወጣት ነው። ወጣት ዝናቡ ታከለ ተወልዶ ያደገው በህፃንነቱ የቀረጸውን ትምህርቱንም የጀመረውና የተከታተለውም በምዕራብ ሸዋ ዞን ሚዳቀኝ ባለሚ ከተማ ነው። የሁለተኛ ደረጃ ትምህርቱን እንደጨረሰ በአዲስ አበባ ዩኒቨርሲቲ የሂሳብ ትምህርት ተከታትሏል። ሁለተኛ ዲግሪውንም በንግድ ስራ አመራርና በስነ መለኮት ሰርቶ ተመርቋል። ዝናቡን ለመሆኑ ዝናብ ጠብቆ እንዲኖር ወዳደረገው ዝናብ ጠሪ ስራ ምን ወሰደው?
የኦዳ ዛፍ ወይ ደግሞ የህይወት ዛፍ የሚባለው በኦሮሚያ ባንዲራ ላይ ያለው ትልቁ ዛፍ ነው። እሱ ዛፍ ከሚዲያ ነው የሰማሁት ሰላማዊ ዛፍ መሆኑን። እንዴት ነው ሰላማዊ ዛፍ የሚባለው? የጦር መሳሪያ እስሩ አይገባም፣ እስሩ ውሸት አይወራም፣ የእውነት ዛፍ ነው። በተፈጥሮ የከበረ ዛፍ ነው። እባብ እስሩ አይኖርም፣ ዘንዶ ስሩ አይኖርም የውባትንኝ እንኳን ስሩ አትናደፍምና እንደዚህ የሰላም ዛፍ ይሆነው የርቅ ዛፍ ይሆነው የርቅ ዛፍ ሲባል ሰው እንኳን ሰውን ገድሎ ዛፉ ስር ከገባ እዛ ሰው ላይ ችግር አይደርስበትም እንዲታረቅ ጉማ ከፍሎ እንዲታረቅ ይደረጋል እንጂ ሰው ያ ሰው አይጎዳምና የርቅ ዛፍ ነው እንደዚህ አይነት የርቅ ዛፍ ይሆነ ያከባቢን ያየር ጸባይ የሚያስተካክል ዛፍ ለምንድን ነው የማይሰፋው በማለት ነው ለሱን ዛፍ ለማስፋፋት የወጣውትና እሱን ዛፍ ከማስፋፋት በተጨማሪ ደግሞ የራስ ስራ ሰው ሲኖረው የተሳካ ነው የሚሆነው አተቀጣሪ ሆኖ ጥረታ ከመጠበቅ የራስን የወደፊት የገንዘብ አቅም በራስ መገንባት የተሻለ ሆኖ ስላገኘሁት አየር መንገድን መልቀቅ ችያለሁ።
ዝናቡ የኦዳን ዛፍ ለማብቀል ብዙ ጥረት እንዳደረገም ይነገራል።
ሐሳቡን ከሚዲያ ሰማው ከዛ ከሰማው በኋላ ሙከራ ነው የገባሁት ፍሬው እንዲላክልኝ አደረኩ። አንድ ጓደኛዬ ለነበረ እሱ የኦዳ ዛፍ የኦዳ ከለቻ ዛፍ ፍሬ ላከልኝ 2009 ጥቅምት ወር ውስጥ ሙከራዬ ተሳካ። እኔም ለሙከራው መሳካት ብዙ መጻፍት አንብቤያለሁ። በተለይ አዲስ አበባ ዩኒቨርሲቲ ያዘጋጀውን ከእጽዋት አበቃቀል ላይ የተሰራ ሪሰርች አንብቤያለሁና እሱን አንብቤ 2009 ዓመተ ምህረት ጥቅምት ወር ውስጥ ኦዳ ዛፍ በቀለ ኦዳ ችግኝ በቀለ።
በጋራ የመኖሪያ ቤት አራተኛ ፎቅ ላይ የኦዳን ችግኝ በማብቀል የጀመረው ወጣት ካቻምና በ2009 ዓመተ ምህረት መሬት ተከራይቶ ነበር። ተክሉን ለማስፋፋት የብዙ የመንግስት መስሪያ ቤቶችና የግል ድርጅቶችን ድጋፍ ጠይቋል። ያንኳኳው በር ሁሉ ግን አልተከፈተለትም።
ከ2009 ጀምሮ በሁሉም የመንግስት መስሪያ ቤቶች ጋር ደብዳቤ አስገባው። እንዴት ነው ደብዳቤ ያስገባውት? ይሄ ዛፍ ባንዲራ ላይ ነበር ስናየው የነበረው። አሁን ግን ለማብቀል ያደረኩት ሙከራ ተሳክቶልኛልና እንድናስፋፋው እርዳታ ይደረግልን። እኔ መንግስት ሰራተኛ ነኝ፣ ምንም ቦታ የለኝም። ዘር ሰብስቤ ያለው እንድናስፋፋ ጠይቄ ነበረ። ከዛ ውስጥ የኦሮሚያ ዱር እንስሳት ሀብት እርዳታ አድርጎልኝ በሰበታ ከተማ እዛ ወደ 12,000 ችግኝ አፈላን። ኦሎንኮሚ ላይም ችግኝ ጣቢያ መሰረት።
ለሁለት አመት ወጪ እንጂ ገቢ አለማግኘቱ ወጣት ዝናቡን ተስፋ አላስቆረጠውም። የኦዳ ዛፍ ችግኝ እንደሚያፈላና ለገበያም እንደሚያቀርብ ለማስተዋወቅ ህብረተሰቡም ስራውን እንዲረዳለት ለማድረግ ብዙ ጊዜ ፈጅቶበት የነበረው ዝናቡ ጥረቱ ሁሉ በዘንድሮ ክረምት አፍርቶ ከጠበቀው በላይ ውጤት ያዘነበለት መሆኑን ተናግሯል።
በዚህ ሁለት አመት ምንም አይነት ገቢ አልነበረም። እኔም እንደማይመጣ ተጠብቀው ነበር። ለምንድን ነው? ይሄ ስራ ነው። የመጀመሪያ ቢያንስ አንድ አመት ቢበዛ ሁለት አመት ከሶስት አመትም ሊሄድ ይችላል እና ኦዳ እንደዚህ ነው ብለን ብዙ ለማስተዋወቅ ሙከራ አድርገናል። ሰው ኦዳ ችግኝ እንዴት ይበቅላል ብሎ ብዙ ጥርጣሬ ውስጥ ነበረ። ችግኞችን በነጻና እንተክል ነበረ። ኦዳ ባዛሮች ላይ እንዲወተን እናሳይ ነበረ። ኦዳ ምንድን ነው የሚለውን ባገኘነው አጋጣሚ ፖስተሮችን ለጥፍ ነበረ። እነኚህ ነገሮች ዘንድሮ ለመጣው ውጤት አስተዋጽኦ አላቸው እና ያን ያገለገልንበትን ፍሬ አሁን አግኝተናል እና እግዚአብሔር ይመስገን።
ዝናቡን ለአምስት ሰው ቋሚና ለአስር ሰው የግዛዊ ስራ እድል መፍጠሩንም አጫውቶኛል። ወጣት ዝናቡ የስራ ፈጠራ መምህር ለመሆን እንደምፈልግም አጫውቶኛል። ችግኝ የማፍላት ስራውን የማስፋፋት ሐሳቡንም አጫውቶኛል። ወጣቶች ራሳቸው ለራሳቸው ስራ መፍጠር የራሳቸውን ስራ መስራት አለባቸው ብሎም ይመክራል።
የግል ስራ ውስጥ ሲኮን በየደቂቃ ማምጣት ይቻላል፣ በቀን ማምጣት ይቻላል። በቀን እንኳን ብናመጣው በቀን ያለውን ገቢ እንዲመጣ ብናረገው 365 ቀናቶች ናቸው የምናገኘው ገቢ። ወደዛ መግባት ነው የሚገባ። ያ ደግሞ ካሁን ነው የሚጀምረው። ጉልበታችን እያለ እኛ ሰርተን መለወጥ ስንችል ነው የሚቻለው እንጂ ጉልበታችን እየደከመ አቅማችን እየደከመ ሲሄድ እየከበደ ነው የሚሄደው።
ማንም ሰው ራሱን ለራሱ የፈጠረውን ስራ መስራት ካሰበና ስኬታማ ለመሆን ከፈለገ በምስራው ስራ መደሰት አለበት ብሏል ወጣት ዝናቡ ታከለ። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠው እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚተላለፍ መሰናዶ ነው።
የአሜሪካ ቅርጫት ኳስ ማህበር በመጻሩ ኤምቢኤ በድንበር የለሽ ቅርጫት ኳስ መርሃ ግብሩ ወጣት አፍሪካዊ ታዳጊዎችን ላለፉት 17 ዓመታት አሰልጥኗል። ታዳጊ ሴቶች በማህበሩ በታቀፉ ቡድኖች ውስጥ ሲጫወቱ በነበሩ እውቅ ሴት ቅርጫት ኳስ ተጫዋቾች መሰልጠናቸው በስፖርት ውስጥ እንዲቆዩ መነቃቃትን እንደፈጠረላቸው ተናግረዋል። ኤሻ ሳራይ ከሴኔጋል ዳካር የላከችውን ዘገባ ሀብታሙ ስዩም እንዲህ ወደ አማርኛ መልሶታል።
ከ29 አፍሪካ ሀገራት የተውጣጡ 40 ወንድ 20 ሴት ታዳጊዎች በአሜሪካ የቅርጫት ኳስ ማህበር አባል ክለቦች ውስጥ በቀደመው ጊዜ ይጫወቱ በነበሩ የተወሰኑት ደግሞ አሁንም በመጫወት ላይ ይገኛሉ፣ ሲሰለጥኑ ሰንብተዋል። መርሃ ግብሩ ውስጥ ለመሳተፍ ጥብቅ የሆነ የአመራረጥ ሂደት አለው። አይሪስ የዚህ መርሃ ግብር ተሳታፊ ናት።
ይሄ ልምድ ለእኛ የሰነበትንበትን ሁኔታ ሁሉ ወደ ተሻለ የሚለውጥ ነው። በጣም ጠቅሞኛል። አዳዲስ ነገሮችንም ተምሬያለሁ። ቀድሞ የነበረኝ ጉጉት፣ በያዝኩት ገፍቼ በቅርጫት ኳሱ ዓለም የተሻለ ሰው እንደሆን ያለኝ ፍላጎት ሁሉ ታድሷል።
አሰልጣኞችና የሙያ አማካሪዎቻቸው ታዳጊ ወጣቶችን በልምምድና በጨዋታዎች ወቅት ያግዟቸዋል። ከዚህ አልፎ ደግሞ ለታዳጊዎች በጎ ተምሳሌት መሆን ችለዋል። አስቱዲያ የአሜሪካ የሴቶች የቅርጫት ኳስ ቻምፒዮን ከሆኑት መካከል አንዷ ናት።
እነሱ ሊጓዙ የሚፈልጉትን ጎዳና እኛ ተጉዘነዋል። እዚህ ቦታ ተገኝተን ስላወራናቸው ብቻ ጥያቄዎቻቸው ይመለሳሉ። እኛ ካደረግነው ለእነሱ መንገድ ስላለ እንደሚያደርጉት የሚያስገነዝባቸውን በራስ የመተማመን መንፈስ እንደሚሰጣቸውም ተስፋ እናደርጋለን።
ቬኔሳ የተሰኘችው ድንበር የለሽ የቅርጫት ኳስ መርሃ ግብር ተሳታፊ በበኩሏ
በእነሱ ምክንያት ቅርጫት ኳስ ለመጫወት ተነሳስተናል። በእነሱም ምክንያት ነው ምናልባት አንድ ቀን እነሱን እንተካቸዋለን ወይንም አብረናቸው እንጫወታለን በሚል ወደ መርሃ ግብሩ የተቀላቀል ነው።
አስተባባሪዎች ወጣት ሴት ተጫዋቾችን በአህጉር አፍሪካ ማበረታታት ከወጣት ወንዶች ጋር እንደ መስራት ሁሉ ጠቃሚ ነው ይላሉ። የአሜሪካ የቅርጫት ኳስ ማህበር በአፍሪካ ኃላፊ አማዶ ጋለው ፋለል መርሃ ግብሩን ስንጀምር ቀዳሚው ግባችን የስፖርት ተሳታፊዎችን ቁጥር መጨመር ነበር። ይህም የሆነው ደግሞ በስፖርት ውስጥ ሊሳተፉ የሚችሉ ከህዝቡ ቁጥር መካከል ገሚሱን ትኩረት በመንፈግ አይደለም። በዓመታት ውስጥ በሴቶች ጨዋታ ትልቅ ምርታን እያየን ነው ያሉት። ለመርሃ ግብሩ የተመረጡ 20 ሴቶች በቅርጫት ኳስ ስፖርት ውስጥ ስለሚኖራቸው የነገ ተስፋ ብቻ ሳይሆን መሰል ታዳጊ ሴቶች ህልማቸውን እንዲከተሉ የሚያነቃቁ ልምዶቻቸውን ይዘው ወደ የመጡበት ይመለሳሉ ተብሎ ታምኗል።
ጋቢና ቪኦኤ ነው እየሰማችሁ ያላችሁት። ቀጣዩ ዘገባን ደግሞ ሀብታሙ ስዩም እንዲያስተዋውቀናል።
ቀጣዩ ዘገባችን የጥበብ ታዛ ነው። ዘገባ ሳይሆን መሰናዷችን ነው። የጥበብ ታዛ ነው። ዛሬ በጥበብ ታዛ እንግዳችን ዘሩባቤል ሞላ ነው። በቅርቡ እንፋሎት የተሰኘ 15 ዜማዎች ያሉበት ልዩ አልበም ለቋል። ከኤደን ገረመው ጋር ስለ ሙዚቃና ስለ አልበሙ እንዲህ አውግተዋል።
ለአመታት ጊታሩን ይዘው በሙዚቃ ሰልፍ ውስጥ ከኋላ በመሆን ሙዚቃና ሙዚቀኞችን አጅቧል። ማሃሪ ብራዘርስ፣ ዘመን ባንድ፣ ሀበሻ ቤትስ ከተጫወተባቸው ባንዶች ከብዙ በጥቂቱ ናቸው። አሁን ደግሞ በድምፁ ታጅቦ እንፋሎት የተሰኘ ልዩ አልበም አሳትሟል። የዛሬውን ጉዳይ ዘሩባቤል ሞላ። ዘሩባቤል ማን ነው? ከሙዚቃስ ጋር እንዴት ተዋወቀ?
ዘሩባቤል ጊታር ይዞ መሰን የሚወድ ጊታር ይዞ መጫወት የሚወድ ዘፋኝ ነው። ሙዚቃ ከጀመርኩኝ ቆይቻለሁኝ። ገርሚሽ እንግዲህ ቤተሰቦቼ ሙዚቃ ባይጫወቱም ያው ሙዚቃ ያለበት አካባቢ እምነት ውስጥ ያሉ ስለሆኑ ሙዚቃን ለማግኘት ሩቅ አልነበርንም እኛ እና ለመጀመሪያ ጊታር በእጄ ይዤ የሞከርኩት ልክ እንደውም የዛን ጊዜ ትዝ ይለኛል አባቴ አሜሪካን የመጣበት ሰዓት ነበር የዛችው ቀን እና ልክ የሆነ ሰዓት ላይ እሱን ሸኝተን ስንመለስ ልክ ሆድ ሲቢሳኝ ነገር ነው ያወጣዋል። አራት ክር ያለው ጊታር ነው። ስድስት ክር ነው መኖር ያለበት፣ ግን በቀለም ብዬ ከአልጋ ስር ውስጥ አፍቼ ሁኔ ተጫወት እና ያንም ሜሎዲ ሲጫወተው ያው ኪዮስ አጭር ሰው ነበር የሚል ዜማ አንድ አለኝ። ህፃኖን ምን ዘምተው እሱን ዜማ አወጣችልኝ ጊታር ሳላቅ ዝም ብዬ ባይ ዲፎልት ስነካት በቃ ከዛ በኋላ ነው የተከተብኩት።
በሙዚቃ አልበም ውስጥ የተካተቱት አብዛኞቹ ስራዎች የተለየ ከጾታዊ ፍቅር የዘለለ መልእክትና ትርጉም ይዘዋል። እነዚህን ሐሳቦች እንዴት ነው የምታገኛቸው? እንዴት ነው የመረጥካቸውስ?
ሐሳቦቹን የመረጥኩበት መቼም ሁል ጊዜ መንገድ ላይ ስታልፊ የሚገጥምሽ ብዙ ነገሮች አሉ። ያንን ግን እንደ አርቲስት እንዴት ነው ዜማና ግጥም ተሰጥቶት መልእክት ኖሮት ለሰው በሚያምር ሁኔታ እንዴት ይቀርባል ብሎ የአርቲስትን የሚያደርግሽ ያ ነው። መልእክት እንግዲህ ከሌለው መስፈን በጣም ከባድ ይመስለኛል እውነት ለመናገር።
የተለያዩ የሙዚቃ ስልቶችን ትጫወታለህ፣ ግን ደግሞ ዘሩባቤል ብዙ የተባለ የተጠራ ነውና እስኪ ላንተ ለነፍስ የቀረበውና ራስን የበለጠ የምትገልጽበት የሙዚቃ ስልት የቱ ነው?
እውነት ለመናገር ብሉዝ ወዳለሁ። ዘሩባቤል ብሉዝ አው ይባላል፣ በዛም ይታወቃል። ደስተኛ ነኝ። ግን ዘሩባቤል ሬጌም ይዘፍናል፣ ፋንክም ይጫወታል። እኔ ሁሉንም የሚጫወት አርቲስት ነው መሆን እንፈልገው እና ብሉዝን በሚጫወትበት ሰዓት ብሉዝ ስሜት ውስጥ ገብቼ ነው። ሬጌን ስጫወት ደግሞ ሬጌን ወድጃት ሬጌ መንፈስ ውስጥ እንጂ ብሉዝ መንፈስ ውስጥ መሆን አልችል። ይሄ አርቲስትን ማድረግ
አሁን በኋላ የሚኖረው የሙዚቃ ህይወት እስካሁን ከመጣህበት በብዙ ይለያል። ከዚህ በኋላ ሰዎች ዘሩባቤልን ያውቁታል። ከአልበሙም ጋር ተያይዞ ወደፊት ብዙ ስራዎች ይጠብቁሃልና እዚህ ጋር ቆም እንበልና ያለፈውና እዚህ እስክትደርስ ድረስ የነበረው የሙዚቃ ህይወት ምን አይነት ነገሮች ነበሩት? ምን አይነት ፈተናዎችስ ነበሩት? ቆምለል ቆምለልልል እንዳንበሳ ሞገሴን ላገኝ ልቤ ተመሳ ውርደድ ጎርደድልል እንዳንበሳ ጉርኩራት።
እውነት ለመናገር እንግዲህ መውጣትንም መውረድንም ማወቅ መራብንም መጠማትንም መጥገብንም ማወቅ ቅመሞች ናቸው ብዬ ነው። የሰው ልጅ በእንደዚህ አይነት ህይወት ቢያልፍ ሰው የተነሳበትን ያ ወይም ደግሞ እንደኔ አሁን እኔ አሁን የመጣሁበት መንገድ እውነት በጣም አድካሚ ነው። አንዳንድ ጊዜ እልህ አስጨራሽም ነው። እልህ አስጨራሽ ማለት የእውነት አስጨራሽ ነው። ለምሳሌ ጊታር መጫወት እንደማትችይ ሰው አንድ ሰው መጥቶ ሲቆጥርሽ በራሱ ፔን አለው ማለት ራሴን ለማሳወቅ መሞከር አለብኝ አይደለም። ሲሆን ማሳወቅ ትችያለሽ፣ ቀንሽ ግን እንዳልሆነ ስታቂ ታግሰሽ የምታልፊበት ነገር አለ። አንዳንድ ጊዜ የሆነ የቤት ኪራይ እስከ መክፈል መቸገር ሊኖር ይችላል በህይወትሽ። በቃ ሰልፍ ነው። አንዳንዴ ትሸነፊያለሽ፣ አንዳንዴ ታሸንፊያለሽ፣ አንዳንዴ እንደማታሸንፊ ስታቂ ወደኋላ ሪትሪት ታደርጊያለሽ። እነኚህ ሁሉ ግን በራስሽ ኮንፊደንስ እንዲኖርሽ በምታደርጊው ነገር ኮንፊደንት ሆነሽ እንድትሰሪ ይረዱሻል፣ ያግዙሻል እና እኔ ለአገሬ ልጆች ልመክር የምችለው እውነት እንደ ወንድም በምናልፍበት መከራ ሁሉ ድንገት እየተሞረድን እየለሰለሰን ለሌሎች እንድንመች ሆነን ለመምጣት ስለሆነ መከራ ይብዛ አለልን፣ ግን ሊያጠነክረን የሚችል ነው። በህይወታችን የሚመጣው መከራ ያበረታናል እንጂ አደክመን ወይም አያጠፋን ሊገለን አይደለም የሚመጣው። ጋ ያስከፍልሻል። ሌሎች ቶሎ 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 የሚፈልጉት ነገር ሲሆንላቸው ያንቺ ከሁለት ዓመት በኋላ ወይም ከምናምን ዓመታት በኋላ የሆነ ከሆነ ወደ ራሳችን መለስ ብለን የያዝነው ነገር ትልቅ ስለሆነ ነው ብሎ ሰዎች እንዲያስቡ ያደርጋል እና ለእኔ ከዚህ ትምህርት ወስጃለሁ። እውነት ያለፍንበት መንገድ በጣም ከባድ ነው፣ ግን ደግሞ የያዝነው ስራይ የያዝነው ስልም ምንድን ነው ትልቅ ከሆነ ዋጋ ያስከፍላል።
ዘሩባቤል እንግዲህ እኔ ጨረስኩ። በጣም አመሰግናለሁ። ለአድማጮች ምን ይዛሃል? ምን ትላለህ?
እኔ እንግዲህ ለሀገሬ ልጆች ሰባት አርጋት ነፍሷን የሚለውን ብትጋብዥልኝ በጣም ደስ ይለኛል።
አድማጮቻችን አብራችሁን ስለነበራችሁ በጣም እናመሰግናለን። የዛሬው የጋቢና መሰናዷችን ግን ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። የዛሬው አቀናባሪያችን ሞክቢል ያቤሮ ነው። እንዲሁም መሀንዲሳችን ደግሞ ናሽዋ ካለም ነበረች። ደህና ደሩ። ከሙዚቃው ጋር አብረናችሁ ነው Jam re, jam re, jam re, jam re. What a swazi, so na la imfit na jam re. What a bit is a
Kun Radio Sagale Americati.